የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ የሳምንታዊ ዝግጅታችን ይጀምርናል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላችሁ። የዛሬውን ቀደምት ዜና ፕሮግራም በአሸናፊ ዜና እንጀምራለን። አሸናፊ፣ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጻችን የምትከታተሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ የካቲት 7/2015 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ መንገድና የንግድ ተቋማትን መዝጋት መቆም እንዳለበት የወደብ ጽሕፈት ቤት ኃላፊ ዶክተር አብይ አህመድ አስታወቁ። እስክንድር ነጋና አንዳለም አራጌን ጨምሮ 746 ታራሚዎችና ተጠርጣሪዎች ዛሬ ተለቀዋል። በትላንትናው ዕለት እነ በቀለ ገርባ ከእስር መለቀቃቸው ይታወሳል። እንግዲህ ዋና ዋናዎቹ ዜናዎቻችን እነዚህ ናቸው። ተጨማሪ ዜናዎችን የሚኖሩናል። እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ግን ዜናዎቹን በዝርዝር አሰማችኋለሁ። መንገድና የንግድ ተቋማትን መዝጋት እንዲቆም የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ጽሕፈት ቤት ኃላፊ ዶክተር አብይ አህመድ በትላንትናው ዕለት በሰጡት መግለጫ ጥሪ አቅርበዋል። ዶክተር አብይ በመግለጫቸው ሕዝብ አንድ ላይ በመደራጀት ሰላማዊ በሆነ መንገድ የራሱን መንግስት ማስገደድና ጫና በመፍጠር የተለያዩ ጥያቄዎችን ማንሳት በዴሞክራሲያዊ ስርዓት ውስጥ ወሳኝ ነገር ነው ብለዋል። ሆኖም ግን ማንኛውንም ጥያቄ በምን መልኩ መቅረብ እንዳለበት እንዲሁም ግራና ቀኙን አስተውሎ መመልከትና ማሰብ ያስፈልጋል ብለዋል። ይህም የህዝብና የሀገርን ሀብት በማይጎዳ መልኩ መሆን ይገባዋል ብለዋል ዶክተር አብይ። በአሁኑ ወቅት ከስራ ማቆም ጋር ተያይዞ እየተነሱ ካሉ ጥያቄዎች ውስጥ የታሰሩ ሰዎች ይፈቱልን የሚል ጥያቄ እንደሚገኝበት የጠቆሙት ዶክተር አብይ ይህን ጉዳይ አመራሩ ከጥልቅ ተሃድሶ በኋላ ዋና ስራ አድርጎ በመውሰድ በስር ላይ የሚገኙ ሰዎች ተለቀው በተለያዩ የልማት ስራዎች እንዲሰማሩ ለማድረግ መወሰኑንና ይህም ተግባራዊ እየተደረገ መሆኑን አስታውቀዋል። አሁን ላይ ድርጅቱ ህዝቡን የሚጠቅሙ ታላላቅ እርምጃዎችን መውሰድ በጀመረበት ወቅት የስራ ማቆም አድማን በማሳበብ በኦሮሞ ስም የግለሰቦችና የመንግስት ሀብት የሚዘርፉና የማውደም ተግባር እየተፈጸመ መሆኑን ጠቅሰዋል። ከዚህ ባለፈም በክልሉ የሚገኙ ብሔር ብሔረሰቦች ላይ ጥቃት ተፈጽሞ የጸጥታ አካላት ላይ ጉዳት የማድረስና መሰል ተግባራት እየተፈጸሙ መሆናቸውንም በመግለጫቸው አንስተዋል። እስክንድር ነጋና አንዳለም አራጌን ጨምሮ 746 ታራሚዎችና ተጠርጣሪዎች ክሳቸው ተቋርጦ ዛሬ ከእስር ተለቀዋል። በሀገሪቱ ተከስቶ በነበረው ውከትና ብጥብጥ ተጠርጥረው ክስ የተመሰረተባቸው አቶ በቀለ ገርባ፣ አቶ ጉርሜሳ አያና፣ አቶ አዲሱ ቡላላ፣ አቶ ለጀኔ ጣፋ፣ አቶ ጌቱ ጋሩማ፣ አቶ ተስፋዬ ሊበን እና አቶ በየነ ሩዳ ክሳቸው ተቋርጦ በትላንትና ዕለት መለቀቃቸው ይታወቃል። ታራሚዎቹና ተጠርጣሪዎቹ ክሳቸው ተቋርጦ እንዲለቀቁ የተደረገው የኢህአዴግ ስራ አስፈጻሚ ጉዳያቸው ህጉ በሚፈቅደው መሰረት እየታየ እንዲለቀቁ በወሰነው መሰረት ነው። ይቅርታ የሚደረግላቸው ሰው በመግደል፣ ከባድ አካል ጉዳት በማድረስ፣ የሀገር ኢኮኖሚ ለማውደም በመሳተፍ፣ ህገ መንግስቱን በኃይል ለመናድ በመሞከር ወንጀል ያልተሳተፉ ፍርደኞችና ተከሳሾች እንደሆኑ ተገልጿል። በዚሁ መሰረት በፌዴራል ደረጃ በሽብር፣ በውከትና በብጥብጥ፣ በሃይማኖት አክራሪነትና በተለያዩ ወንጀሎች ክሳቸው በሂደት ላይ የሚገኝና የእስር ቅጣት ተላልፎባቸው በማረሚያ ቤት የሚገኙ 417 ታራሚዎች ዛሬ ከማረሚያ ቤቱ ወጥተዋል። በተመሳሳይ ጉዳያቸው በህግ በመታየት ላይ የነበሩ 329 ተጠርጣሪዎች የተሃድሶ ስልጠናውን ጨርሰው ዛሬ ተለቀዋል። የፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጀርመኗ መራሒተ መንግስት አንጌላ ሜርከል ጋር በስልክ ተወያዩ። የጀርመን መንግስት ቃል አቀባይ ስቴፈን ዘይበርትን ጠቅሶ የጀርመን ድምፅ እንደዘገበው መሪዎቹ በትላንትናው የስልክ ውይይታቸው ስለ ኢትዮጵያ ወቅታዊ ፖለቲካ ሁኔታ ተወያይተዋል። መራሒተ መንግስት አንጌላ ሜርከል የኢትዮጵያ መንግስት በርከት ያሉ ቁጥር ያላቸው እስረኞች መልቀቁን አድንቀዋል። በመንግስት እየተወሰደ ያለው እርምጃ መልካም መሆኑን ያነሱት አንጌላ ሜርከል መንግስት ይህን እርምጃውን እንዲቀጥልም ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀድሞውን እንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን በጽህፈት ቤታቸው ተቀብለው አነጋገሩ። በቆይታቸው የቶኒ ብሌር ኢንስቲትዩት በኢትዮጵያ እያደረገ ባለው እንቅስቃሴ ዙሪያ ተወያይተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢንስቲትዩቱ ባለፉት 3 ዓመታት መንግስት ቅድሚያ በሚሰጣቸው በኢንዱስትሪያላይዜሽን እና በመልካም አስተዳደር ግንባታ ዘርፎች ሲያደርግ ቆየውን የቴክኒክ ድጋፍ አድንቀዋል። በሀገሪቱ እየተመዘገቡ ያሉ የኢኮኖሚና የመልካም አስተዳደር ለውጦችንም ለቶኒ ብሌር አብራርተውላቸዋል። የተጀመረው ድጋፍ አብሮ የመስራት ሂደት ተጠናክሮ እንዲቀጥል መስማማታቸውንም ዊትን የተከታተሉ የጠቅላይ ሚኒስትሩ የሚዲያ እና የህዝብ ግንኙነት ዴሊቨሪ ዩኒት ኃላፊ ሚኒስትር አቶ ዛዲግ አብርሃ ገልጸዋል። ቶኒ ብሌር የዓለም ሀገራት በሚያደርጉት የልማትና የእድገት ግስጋሴ የተለያዩ ተግዳሮቶች እንደሚገጥሟቸው አስታውሰው ኢትዮጵያ እነዚህ ተግዳሮቶች ቢያጋጥሟትም ኢኮኖሚያ በፍጥነት በማደግ ላይ ይገኛል ብለዋል። ሀገሪቱ ለጀመረቻቸው የልማት ግቦች መሳካት ኢንስቲትዩቱ ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። በተለይም ኢትዮጵያ ከግብርና ወደ ኢንዱስትሪ መር ኢኮኖሚ ለምታደርገው ግስጋሴ የተቋማቸው ድጋፍ እንደሚቀጥል ነው የተናገሩት። የቶኒ ብሌር ኢንስቲትዩት ዓለም አቀፋዊ ለውጥ የሚል ዓላማ ይዞ የተመሰረተ ሲሆን ባለፉት 10 ዓመታት የበርካታ ሀገራት መንግስታትን በተለያዩ መስኮች ሲደግፍ ቆይቷል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች፣ የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚህ ሽግግር ሙዚቃ በኋላ። From the remix crew Junior alongside Nati and the Marie Bagas. If you don't loot up at Mama Ethiopia, you don't got a lesson, ladies. Ethiopia agare, mekataga shay. Ethiopia agare, mekataga shay. Lele me mekane, she lele be no gray. Lele me mekane, she let it be my brain. Yet I get it wet. Did you guess your signal? Yet I get it wet. Did you guess your signal? Ethiopia win a tear. And I'm for a mile. Ethiopia win a tear. And I'm for a mile. Ethiopia hagari mekata da shay ari 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 lere me mekanish lere be no be. Ethiopia hagari mekata da shay lere me mekanish lere be no be. Wizari Ethiopia የሀገር መቤት ወይዘሪ ኢትዮጵያ የሀገር መቤት መልክሽ ደምግባት ሺ ደንቆታል ለፍጥረት መልክሽ ደምግባት ሺ ደንቆታል ለፍጥረት ተፈጥሮሽ ግሩም ነው እጅግ ደስ ያሰኛል ተፈጥሮሽ ግሩም ነው እጅግ ደስ ያሰኛል Yan besochish girma Ethiopia inde sat fajal yeri chochish girma Ethiopia inde sat fajal Ethiopia hagri mekata da shay leni mekanish lel fi ukrani Ethiopia hagri mekata da shay leni mekanish lel fi ukrani ቆራኛ በወለዴ ባበሻ ምድር ደስታኛ ግንቻሎ ሰላምና ፍቅር እንንገራቸው ኩለን ኩራ ምንጫችን የተከበራችሁ ኢትዮጵያ ልጆች መሆናችን ዶም ዘረጋገን ወደ ፈጣሪ የአሮዋ ጀግኖች ጆቹ ሁሉን አክባሪ ካለቋቸው ማይነቁ ማንም ላይ ማይደርሱ ንግርን ማነው መቀሽ ነሱን አንዴ ከተነሱ የአፍሪካ ልጆች የትጉሽ ኩራት የአፍሪካ ልጆች የትጉሽ ኩራት የቃል ኪዳን ሀገር ኢትዮጵያን ኢትዮጵያ የኛ ናት የቃል ኪዳን ምድር ኢትዮጵያን ኢትዮጵያ የኛ ናት ዳር እስከ ዳር ነፍሶ ሰላም በምድርሽ ዳር እስከ ዳር ነፍሶ ሰላም በምድርሽ የፍቅር ሀገር አርጎ ፈጣሪ አኖርሽ አድማጮች የምታዳምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ቀጥላና ሸናፊ ሰማል
ሰማኛለሁ።
ዜናህም እንደተረዳሁት እንግዲህ በዶክተር መራራ ጉዲና የተጀመረው የእስረኞች መፈታት በትናንትናውና በዛሬውም ቀን ቀጥሏል። ትናንት አቶ በቀለ ገርባ ተፈቷል። ዛሬ ደግሞ አንዷል ማረግና እስክንድር ነጋም ተለቀዋል። ምን አየህ? እንዴት አየኸው? እንዴት ተስተሰማህ? ነገርን እስኪ ከዛን ጀምረው።
እንግዲህ የሰዎች መፈታት እንግዳ ነገር አይደለም። የኢህአዴግ ስራ አስፈጻሚ የኮሚቴ ስብሰባውን እንደጨረሰ አራቱ የእስረኞች አመራሮች መጥተው በነበረበት ጊዜ በተለየ በህዴን ሊቀመንበርና የኢህአዴግ ሊቀመንበር እንዲሁም ጠቅላይ ሚኒስትር ኃይለማርያም በዚህ ጉዳይ ላይ ማብራሪያ የሰጡ ጊዜ ነው ያወቅ ነው። እና አዲስ አይደለም። እንግዲህ ያው ይፈጸም ወዲያውኑ የተለያዩ አስተያየቶች ሲሰጡ የነበረው በዚህ ጉዳይ ላይ ጽሁፎች በየዌብሳይቱ ሲወጡ የነበረው ጋዜጦችም ላይ ጥሩ ነው የስራ አስፈጻሚ ኮሚቴ ውሳኔ ግን በተግባር ይገለጽ የሚል ነበር። ወዲያውኑ ተግባራዊ መደረግ ተጀመረ። ይሄ የስራ አስፈጻሚ ውሳኔ ተግባራዊነት አንድ አካል ነው እና አንድ ተግባራዊ መሆኑ ጥሩ ነገር ነው። ብዙ ጊዜ ተቃዋሚዎች የሚያነሱት ነገር ኢህአዴግ ያወራል እንጂ አይፈጸምም የማውራት ችግር የለበትም ነው የሚሉት እና እየፈጸመ መሆኑንም የሚያሳይ ነው። እኔ እንግዲህ በግሌ ኢህአዴግ በመፈጸም ላይ ብዙ የሚታማ አይመስለኝም። ለምን እንደዛ እንደሚዝት አላውቅም።
ስለሚዘገኝ ነው
ግን አዎ። እና ያው እና ተፈጽሟል። ይሄ የእሱ አፈጻጸም ስለሆነ ብዙም አዲስ ነገር አይደለም፣ ግን ጥሩ ነው። እንግዲህ መድረሻው ግቡን የሚመታ ከሆነ አሁን መንግስት እና ኢህአዴግ የእነዚህን ሰዎች መልቀቅ እንግዲህ አሁን ያን ጊዜ ወደኋላ ሄደህ ስታስታውስ እና ገለልተኛ ሆነ ስታየው ሰላማዊ የፖለቲካ እንቅስቃሴን የሚያፋልስ ነገር በሙሉ አደጋ ስለሆነ በዚህ ምክንያት ነው የታሰሩት መረጃዎች ይታያቸው። እና አሁንም የፖለቲካ ምህዳር ማስፋት ማለት ተመልሰህ እንደዛ ከዚህ ከሰላማዊ የፖለቲካ እንቅስቃሴ ውጪ የሚሆን ከሆነ መፈታቱ ግቡን ያልመታ ነው የሚሆነው። እና መፈታታቸው ጥሩ ነው፣ ደስ ይለናል። ደስ የሚለን ግን ለምንድን ነው ሰዎች በመታሰራቸው ምክንያት የተፈጠረ የመሸካከርና ያለመግባባት ነገር አለ። ይህንን አቃሎ ሀገራዊ መግባባት የሚፈጥር ከሆነ ይሄ ሀገራዊ መግባባት ለሰላማዊ ፖለቲካ ሁኔታዎችን የሚያደላድል ከሆነና እነዚህ የተፈቱትም ሰዎች ሁሉ ከዛ በፊት የነበሩት ፖለቲከኞች፣ አዲስ ፖለቲካን የሚቀላቀሉ ሰዎች ሰላማዊና ዴሞክራሲያዊ የፖለቲካ እንቅስቃሴ የሚያደርጉ ከሆነ ነው ግቡን መታ የምንለው። መለቀቃቸው ይሄ ግብ ይኖረዋል ብለን ስለምናስብ ጥሩ ነው። ይሄ ግብ ከሌለው ግን ያው ለሁላችንም ኪሳራ ነው የሚሆነው።
ብዙ ጊዜ የዚህ የመፈታት ጉዳይ በተመለከተ በተለይ ታሳሪዎች ወይም ፍርድ ቤት ያሉ ሰዎች ያው ባለፈውም ጊዜ አንተም ገልጸዋል ተናግረንበታል፣ ይቅርታ ምህረትና ክስ ማቋረጡ እንደተጠበቀ ሆኖም ብዙም ችግር ባይኖርበትም ግን እንደው ስመለከተው አንደኛ ተጣደፈብኝ ሁለተኛ ነገር ስራቱን ተከትሎ ይሄዳል መሰለኝ አፈታቱ እኔ ታየኝ ነው አንተ ታይተው እንደሆነ አላቅምና ይሄስ ከህግ የበላይነት አኳያ ሊያስከትል አለም ለመግለጫው ላይ ያነበብኩት ይሄን ያላደረጉ ይሄን ያላደረጉ ይፈታል የሚል ነገር ነው ግን ከዚህ ፊት ካየናቸው ሂደቶች ለየታለብኝና ከአት ባለፈው ሳምንትም ይሄ ውዝግብ ተነስቶ ስለነበረ በሱም ላይ ብዙም ሐሳቦችን ተናግረንበት ስለነበረ ያኛውን የዛ ያለፈውን ሳምንት ይዛ ያሁን ሁኔታዎች እስተመለከታቸው ሂደቶቹ ትክክል ይሄዱ ይመስላል እንዴት ነው
አው እንግዲህ የፖለቲካ አጀንዳ አድርገውት ነበር ይቅርታ ተሰጣቸው ይቅርታ ሲሰጥ ይቅርታ ዝም ብሎ የሚሰጥ ነገር አይደለም ሰው ዝም ብሎ እንደማይታሰረው ሁሉ ሲፈታም ፍርሃት አለው ይሄ ደግሞ በህግ የተቀመጠ ነው በይቅርታ ፍትወጣ ይቅርታ ፎርማ አለ የይቅርታ ማመልከቻ ጥያቄ የይቅርታ ማመልከቻ ጥያቄ ለይቅርታ ቦርድ ቀርቦ ይቅርታ ቦርዱ አይቶ ለፕሬዝዳንቱ አቅርቦ ነው ይሄ ነገር የሚካሄደው አሁን እዚህ ጋር አንፈርምም አሉ በቀደም አንፈርምም አሉ ማለት ማመልከቻውን አናቀርብም አሉ ማለት እኮ ነው ማመልከቻ ነው ሌላ ምንም ነገር አይደለም ይቅርታ እንድጠይቅ ሁኔታዎች ተመቻችተዋል ስለዚህ ይቅርታ ይደረግልኝ ብለ ማመልከቻ መጠየቅ ማለት ነው እና ይሄኛውን እኔ ይቅርታ አልጠይቅም ራሱ መንግስት ይጠይቀኝ እንደውም የሚል ድረስ ነው የሰጡት እንግዲህ በቀደም ከዛ በኋላ እነ በቀለ ገርባ የሚሆኑ አንዳለም አራጌ እና እስክንድር ነጋ ይህን ማመልከቻ ይምሉ አይምሉ ያወቅነው ነገር የለም ግን እንደዚሁ ዝም ብለ ሁኔታውን ስታየው የጥልሻ ነገር ያለ ይመስላል ኦፍኮርስ የራሱ የፖለቲካው ምግነት አንድ ዝም ብሎ እግሩን የነቀለ ነገር ያለ ስለሚመስል ስቴብሎ ነህ መሟገትም እና መከራከርም የሚቻልበትም ድባብ ያለ አይመስልም በዛ ምክንያት ሊሆን ይችላል እንግዲህ ዝም ብለን እንዲሁ ስንገምተው የይቅርታውን ፕሮሲጀር አሟልተው መውጣታቸው ጥያቄ ላይ የሚወጣ ነው የሚሆነው አሁን አንዳለም አራጌ ሲወጣ ማመልከቻውን አቅርቦ ወጣ አቅርቦ አልወጣ እሱ አይደለም እንትን ይቅርታ አጥፍቻለሁ ብሎ ስለወጣ ጥሩ ሰው ይሆናል ወይም ደግሞ እንደው አላጠፋሁም ብሎ ከፈለገ መንግስት ይፍታኝ ካልፈለገ ይተው ብሎ መንግስት ስለፈታው ደግሞ አስቸጋሪ ሰው ይሆናል ማለት አይደለም እነ ዶክተር ብርሃኑ ነጋ ይቅርታውን ጥፋተኛች ስለሆንን የኢትዮጵያ ህዝብ እና መንግስት ይቅርታ እንዲያደርግልን እንጠይቃለን ብሎ ቸልችኮን የወጣው ግን ወደ ሰላማዊ የፖለቲካ እንቅስቃሴ ውስጥ መግባቱን አላረጋገጠም ይሄና ያንዳለም የይቅርታ ማመልከቻውን መፈረም አለመፈረም በቀጣይ ይሄ ሰውዬ ሊያደርገው የሚችለውን ነገር አያመለክትም ስለዚህ ብዙም ዋጋ ቢሰጠው አይደለም በመሰረቱ ግን አንድ ነገር ግን ይታየኛል የህግ የበላይነት መርህ ላይ ግን አደጋ ያስከትላል አሁን ሰዎች ጫና ሊያሳድሩና የፖለቲካ ውሳኔዎችን ፖሊሲዎችን ሊያስቀይሩ ይችላሉ ህጎችንም ሊያስቀይሩ ይችላሉ ግን በስራ ላይ ያለን ህግ ስራ ላይ እንዳይውል ማድረግ ከተጀመረ በመርህ ደረጃ የህግ የበላይነት ተሻረ ማለት ነው ስለዚህ አንድ ቦታ ጋር የተሻረው የህግ የበላይነት ሌላ ቦታ ጋር አለመሻሩን የሚያረጋግጥልህ ነገር ታጣለ የህግ የበላይነት ከሌለ ደግሞ ሀገር የምትባል ነገር አትኖርም ሀገር የህግ የበላይነት ስላለ ነው የምትጠበቀው ጉልበት ያለው ወጥቶ መንገድ ማዘጋት የሚችል መኪና መስበር የሚችል ቤት ማቃጠል የሚችል ከህግ በላይ የሚሆን ከሆነ ሌላው ይሄን ማድረግ የማይችለው ብቻ በህግ የሚገዛ ከሆነ አገር የጉልበተኞች ነው የምትሆነው አናርኪ ስርዓት አልበኝነት ነው የሚፈጠረው እና ይሄ ያሳስበኛል መርህ መናዱ ያሳስበኛል እና ይሄ መርህ መናድ ደግሞ ማሳሰብ ያለበት ለጊዜው ለምሳሌ የህግ የበላይነትን ህግ ተቀምጧል እኮ በቃ በጥቁርና በነጭ ተቀምጧል ህግን ክላ ትቀበል ትችላለህ ህግን ተቀበልከው አልተቀበልከው ምንም ለውጥ የለውም ማክበር ግን አለበት አሁን ይሄንን ህግ ባይቀበሉትም ማክበር ነበረባቸው አናከብርም ብለው ወጥተዋል ይሄ የህግ የበላይነት መርህ መናድ እዛም እዚህም እየተደጋገመ ባህል ቢሆን እዚህ ሀገር ላይ የሚፈጠረው ነገር ነው እንግዲህ የሚያሰራ መርህ ተናደስነት። እነዚህ ሰዎች እንደ ፖለቲከኛ እንግዲህ ምን ያህል እንደው በፕሬጁዲስ በጭፍንጥላቻ የተነሱ የመቃወም እንጂ አገር የመምራት ራዕይ ይኖራቸው አይኖራቸው የነሱ ጉዳይ ነው። ግን እንደ ፖለቲከኛ ይኖራቸዋል ብለን ነው የምናስበው። እንደ ፖለቲከኛ ይሄ የህግ የበላይነት መርህ በጉልበት የሚናድበትን የፖለቲካ ምህዳር ተፈጠሩ። ከዛ በኋላ እነሱ በክልልም ደረጃ ይሁን በአገር አቀፍ ደረጃ ስልጣን ቢወጡ የእነሱ ፓርቲ ስልጣን ላይ ቢወጣ እዚሁ ምህዳር ላይ ነው ሀገሪቷን የሚያስተዳድረው። ስለዚህ እንደው መለኮታዊ ኃይል አላቸው አሁን ኢህአዴግ ሲያደርገው ከነበረው እንደው ፍጹም የተሻለ ልማትና የመልካም አስተዳደር ያሰፍናሉ ብለን አንጠብቅም። ስለዚህ ይነሳና ምንድን ነው የሚያደርጋቸው? እንዳይሰሩ ነው የሚያደርጋቸው። ምክንያቱም ባህሉ ራሱ መርህ የህግ የበላይነት በጉልበት የሚጣስ መሆኑን መንገድ በመዝጋት በአደባባይ የሚጣስ መሆኑን ባህል አድርገውታል። ስለዚህ ሁልጊዜ የከፋው ሰው ሰላማዊ መንገድን ይዞ ጥያቄዎቹን አቅርቦ ከማስመለስ ይልቅ ይህንኑ መንገድ እነሱም ላይ ነው አፕላይ የሚያደርገው እና ለዘለቄታው ለሀገሪቱ ዘለቄታ እጣ ፈንታም ነው አደገኛ እና በሳል ፖለቲከኛ ቢሆኑ ኖሮ እነዚህ ሰዎች መርህ መናድ ስለሌለበት ህጉ ትክክል ነው አይደለም እንኳን ብለው ቢያምኑ መርሁ በራሱ መከበር ስለነበረበት ማድረግ ነበረባቸው። እና እኔ ይህንን አላደረጉ ከሆነ በሳል ፖለቲከኛ አለመሆናቸውንም ጭምር ነው የሚያሳይን። በዚህ ሁኔታ ነው የምረዳው።
አይ ጥሩ አይተዋል። የኦህዴድ ማዕከላዊ ኮሚቴ ባለፈው ሳምንት ስብሰባውን ሲጨርስ ተቃዋሚ ድርጅቶች ጋር ቁጭ ብዬ በክልሉ ባሉ ሰዎች ጋር ቁጭ ብዬ እነጋገራለሁ ብሎ ነበር። ትላንትና አቶ በቀለ ተፈቷል። ግን የኦፌኮ አመራሮች ዶክተር መራራን ጨምረ አቶ በቀለን ጨምረ እንዲሁም ደግሞ አቶ ሙላቱ ገመቹን እነዚህ ሶስቱ የኦፌኮ ባለስልጣናት የራሳቸውን ንግግር ትላንትና አቶ በቀለ በሁለት ወር ጨርሳለሁ ፈታለሁ ብሏል እና አንድ ወር ይቀረዋል ከዛ በኋላ እናያለን እንገመግማለን የሚል አካሄድ ተናግረዋል። ዶክተር መራራ ከኦፒዲዮ ጋር ቁጭ ብዬ እደራደራለሁኝ አስፈላጊውን ነገር አደርጋለሁኝ ብሏል። አቶ ገመቹን ደግሞ በሌላ መልኩ ስትመለከታቸው አንድ ፓርቲ ውስጥ ሆነው አቶ ገመቹ ውስጥ ስር ነቀል ለውጥ ነው የሚያስፈልገው ተደራድረን መንግስት ማቋም ነው የምንፈልገው የሚል ሂደት አለ። ሶስት ነገሮች ናቸው። እነዚህን ሰዎች እንዴት ታያቸዋለ? እንዴት ስትመነዝራቸዋለ? ይሄስ ወደፊት ለኦፒዲዮ እንዴት ነው? ከኦፒዲዮ ነው መጀመሪያ ያለብን። ምክንያቱም ለኦሮሚያ ክልል ፓርቲዎችን ኦሮሚያ ክልልን ይመለከታል ለሚሉ ፓርቲዎች መልእክቱን ያስተላልፈው ከሚል አንጻር ነው ማነሳለሁ። እንዴት አያቸው እነዚህ ሶስት?
እሺ እንግዲህ ያው ሶስት የአንድ ፓርቲ ሰዎች ናቸው። እንግዲህ አቶ በቀለ ገርባና ሄሎ በቀለ ገርባና ዶክተር መራራ ቅርብ ጊዜ ከእስር የወጡ ቢሆንም ያው የአንድ ፓርቲ ሰዎች ናቸው። ኮንታክትም ነበራቸው። እስር ቤት አሉ ማለት ከዓለም ተከልለው ነበር ማለት ሳይሆን የፓርቲውን እንቅስቃሴ ያውቁታል። መሪም በመሆናቸው የፓርቲውን ፖሊሲዎችን ጉዳዮችን እንዴት መያዝ እንዳለበትም ያውቁታል። እና ሶስቱም በተለየ አቶ ሙላቱ ገመቹ ምክትል ናቸው። እስካሁን ድረስ እንደ ሊቀመንበር ፓርቲውን ሲመሩ የነበሩ ናቸው። ሁለት ሰዎች በሌሉበት ጊዜ የተናገሩት ነገር እኛ የምንፈልገው የስርዓት ለውጥ ነው። ይሄ ኦፒዲዮ ይህንን ነገር ያመጣው ራሱን ለማጠናከር ነው። እና ልክ ይሄ መዘናጋት የለብንም። እኛ መድረሻችን የስርዓት ለውጥ ነው ያሉት። አንደኛ የስርዓት ለውጥ የሚለው ነገር ብዙ አይደለም። ምንድን ነው የስርዓት ለውጥ? በምርጫ ተወዳድሬ ማሸነፍ ነው የምፈልገው ነው ወይንስ ይህንን ህገ መንግስታዊ ስርዓት ምጄ አዲስ መንግስት ነው የምመሰርተው ነው ያሉት? ይሄንን ነገር የሚያደርጉት ኦሮሚያ ውስጥ ነው ወይንስ እንዴት ነው? ኦሮሚያ ውስጥ ጨፌ ገብተው ከዛ በኋላ ኦሮሚያን ገንጥለው ነው የሚያስተዳድሩት ወይንስ? ምንም የታወቀ ነገር የለም እና ጤናማ ነገር አይደለም። አንደኛ እንግዲህ አመራሮቹ ውስጥ የሰከነና የበሰለ የፖለቲካ አካሄድ ከሌለ እነዚህ ሰዎች በሁከትና በግርግር በምርጫ ሳይሆን መንግስትን አስጨንቆ የማስወገድ ወይም ምንም ፋንክሽን እንዳያደርግ አድርጎ ከዛ በኋላ ከቀበሌ አስተዳደር ጀምሮ እስከ ጨፌ ድረስ ወንበር ላይ ቁጭ ብለው እንደዛ አይነት ነገር ሊያደርጉ የሚችሉ ሁሉ ነው የሚመስለው። እና ትንሽ ያስፈራል። የበሳል ፖለቲከኛ አስተያየት አይደለም እና እንደዚህ አይነት ነገሮች ከአንድ ፓርቲ ሰላማዊ የፖለቲካ እንቅስቃሴ አገልግሎት ፓርቲ የሚጠበቅ አይደለም። የስርዓት ለውጥ ነው የምፈልገው አይባልም። ምክንያቱም የስርዓት ለውጥ የሚባል ነገር በህገ መንግስት ነው እነሱ የሚንቀሳቀሱት። በዚህ ህገ መንግስት ማዕቀፍ ውስጥ ፍትሃዊና ዴሞክራሲያዊ ምርጫ ይደረግ፣ ከዛ ካሸነፍክ ወደ ስልጣን ልውጣ ነው ማለት ያለባቸው እና ትንሽ የሚገርም ነገር ነው። የዶክተር መራራ ብዙም ያው ፖለቲካው ላይ በሰልም ያሉ ስለሆኑ የተጠነቀቁት ነገር አለ። አፍሪኮ አሁን እንነጋገራለን መነጋገር እንፈልጋለን ብለዋል ከኦህዴድ ጋር። አዎ። እና እንግዲህ እነሳቸውም የሚደራደሩበት ጉዳይ ነው። የፖለቲካ እስረኞች አሁንም ያልተፈቱ አሉ፣ እነሱ በሙሉ መፈታት አለባቸው ነው። ከዛ እንግዲህ እዚህ ጋር ነው አሁን ችግር ሊፈጠር የሚችል የሚመስለኝ። ምክንያቱም መንግስት የመጀመሪያ ደረጃ የፖለቲካ እስረኞች የሚለውን ነገር አልያዘም። እዚህ ላይ ራሱ በመጀመሪያ ደረጃ መግባባት አይቻልም። ከዛ በኋላ ደግሞ መንግስት ከባድ ወንጀል የፈጸሙትን ነፍስ የገደሉትን ንብረት በማውደብ ላይ ቀጥታ ተሳትፎ የነበራቸውንና ህገ መንግስታዊ ስርዓቱን ለመናድ ቀጥተኛ በተጨባጭ እንቅስቃሴ ያደረጉትን አለቅም ብሏል። እነዚህ ልቀቅ ሊሆን ይችላል፣ ግን ድርድር ከሆነ ድርድር የሰጥቶ መቀበል ነገር ከሆነ በየቅንነት ድርድር ከሆነ ምንም አይደለም። ግን ከዚህ ድርድር ጋር ቅድም አቶ ሙላቱ ገመቹ ያሉት የስርዓት ለውጥ እስከማድረግ ድረስ የሚሄድ ፍላጎት ካላቸው እና እዚህ ጋር ከድርድር አልቀበልም ሲል በሰጥቶ መቀበል ትተው ትቀበላለህ አልቃ አትቀበልም አለበለዚያ መንገድ ዘጋና በመኪና ላሰባብር ነው የሚሉ ከሆነ አደገኛ ነገር ነው የሚመጣው። እና እዚህ ጋር ሰጥቶ መቀበል የሚኖር ከሆነ መግባባት ላይ ይደረሳል ብዬ ገምታለሁ። ግን የአቶ ገመቹ የስርዓት ለውጥ እስከ ማምጣት የሚደርስ መንገድ ዘጊና መኪና ሰባሪ ያለኝ የሚለው ከታከለበት ግን ሰጥቶ መቀበል ስለማይኖርበት አስቸጋሪ ሊሆን የሚችል ይመስለኛል። ሌላ አለ፣ ነጻና ፍትሃዊ ምርጫ ማካሄድ የሚለው። ነጻና ፍትሃዊ ምርጫ ማካሄድ እንግዲህ ተገቢ ነገር ነው። በመርህ ደረጃ ህግም ከሞራልም አንጻር ስታየው ተገቢ ነገር ስለሆነ እዚህ ላይ ነጻና ፍትሃዊ ምርጫ መካሄዱን የሚያረጋግጥና መተማመን የሚፈጥር ነገር ላይ መደራደራቸው፣ የምርጫ ቦርድ አወቃቀር ላይ መሳተፋቸው፣ ሌሎችም የምርጫ መታዘብ ጋር ከዚህ ከምርጫ ሂደት ጋር በአጠቃላይ ባለ ጉዳይ ላይ መተማመን የሚፈጥር ነገር ላይ መደራደራቸውም ተገቢ ነው። ያው ህግም እንዳለ እንደተጠበቀ ሆኖ ማለት ነው። ሌላ የፖለቲካ ምህዳር ማስፋት፣ ራሱ እነዚህ ሰዎች የተፈቱት አንደኛ የፖለቲካ ምህዳሩን ለማስፋት ተብሎ ነው። ኢህአዴግ ለፖለቲካ ፓርቲዎች ጥሪ ሲያደርግ ይሄ የመጀመሪያው አይደለም። የፖለቲካ ፓርቲዎች የጋራ ምክር ቤትን እስከተመሰረተበት እና በምርጫ ስነ ምግባር ህጉ ላይ ከተደረገው ድርድር ጀምሮ አሁን እየተደረገ ያለውንም ድርድር ጥሪ አድርጓል። የመጀመሪያው አይደለም እና የፖለቲካ ምህዳሩን የማስፋት ነገር በኢህአዴግ በኩል የለም እንዲሰፋ አልፈልግም አይልም እና ሀቀኛ ፌዴራላዊ ስርዓት እንዲኖር የኢህአዴግ ፍላጎት ነው። ይሄ ፌዴራላዊ ስርዓት እንዲመጣ እኮ ጉልህ ድርሻ የተጫወተው ኢህአዴግ ነው። ስለዚህ ፌዴራላዊ ስርዓቱ ጠንካራ እንዲሆን አይፈልግም ብሎ መገመት የሚቻል ነገር አለን። ስለዚህ ጠጠቆ ነገር ነው። ከኢህአዴግ ጋር ተዘጋግቶ ሊሄድበት የሚችልበት ቦታ ነው። ሌላ በነፃ ኦሮሚያ ውስጥ መንቀሳቀስ። አዎ፣ በነፃ ኦሮሚያ ውስጥ መንቀሳቀስ ሁሉም ነው የሚፈልገው። በነፃ ኦሮሚያ ውስጥ የመንቀሳቀስ ችግር ያለው በመንግስት በኩል ሳይሆን በእነዚህ እነሱን ተገን አድርገው ወይ በሚመራቸው ወይ እነሱን ተገን አድርገው በሚንቀሳቀሱ ሰዎች ነው። የከሌ ቤት ደብድብ፣ ከሌ እንደዚህ ነው፣ ከሌ ከዚህ ነው የተወለደው፣ በዚህ ውጣ በዚህ ግባ የሚባለው እና የመንቀሳቀስ ላይ ክልከላ ያለው በመንግስት በኩል ሳይሆን በዛ በኩል ስለሆነ ወደ ራሳቸው እንዲያዩ የሚያደርግ ነው። ሌላ እንደ ፖለቲካ ፓርቲ መንቀሳቀስ የሚሉ ከሆነ አሁንም እየተንቀሳቀሱ ነው። እንግዲህ የራሳቸው የመንቀሳቀስ አቅም ምን ያህል እንደሆነ አላውቅም እንጂ በተለይ ኦሮሚያ ውስጥ እንዳይንቀሳቀሱ ተከልክለዋል የሚል የሚያሳይ ነገር የለም። እንግዲህ እሱ በመረጃ ተደግፎ የሚነገር ስለሆነ ነው። ሌላ ህዝብ የፈለገውን ይምረጥ ነው። ህዝብ የፈለገውን ነው ሲመርጥ የኖረው። ይህ በጎ ነገር ነው እና ኢህአዴግ ህዝብ ሳይደግፈው ስልጣን ላይ መቆየት እንደማይችል ደግፎት መርጦት እንኳን መሀከል ላይ የነበሩት ችግሮች ገንፍለው ወጥተው በዚህ ሁኔታ ላይ እንዴት እንዳስቸገረው ያውቃል። ስለዚህ ህዝብ ሳይመርጠው አንድ ቀን ስልጣን ላይ ማደር እንደማይችል ያውቃል። ተመርጦም እንኳን ኦፍኮርስ ይሄ የሚረብሸው ማጆሪቲ ነው ማለት አይደለም ግን ይሄ እንኳን እንዴት አስቸጋሪ ፖሊሲዎቹን ለማስፈጸም ቃል የሚገባቸው ነገሮች እንኳን ለማስፈጸም የሚያስቸግር አጣብቂኝ ውስጥ እንደከተተ ያውቃል። ስለዚህ ሳይመረጥ ስልጣን ላይ ቢወጣ ሀገሪቷን አደጋ ላይ ከመጣል ያለፈ ምንም እንደማያመጣ ስለማያውቅ እዚህም ጋር ችግር አለበት ብዬ አልገምትም። የእሳቸውን በጎ ነው እንግዲህ የበቀለ ገርባ በሁለት ወር ጊዜ ውስጥ ፈቶ ይጨርስ። እሱ ያው እንግዲህ በስንት ሺህ ሰው ነው የተፈቷ? አሁን የኦሮሚያ ክልልም በበኩሉ ፈቷል። የፌዴራል መንግስት ይበታል በቃ እዚህ ጋር ጨርሻለሁ አላለም። በአንድ ወር ጊዜ ውስጥ መፈታት አለባቸው። እንዲፈቱ የይቅርታ ህጉ ይፈቅድላቸዋል ያለውንና ገደብ ያስቀመጠባቸውን ነገሮች ይዞ ሌሎችን ይለቃቸዋል። እነሱንም ፍቱ አትፍቱ እንግዲህ ያው እነ በቀለ ገርባ መንገድ የማዘጋት እና መኪና የማሰበር አቅም ስላላቸው አስገድደንም እናደርገዋለን ብለው ሊሆን ይችላል። ግን አጠቃላይ የገበላይነት መርህን የሚጻረር ስለሆነ
አንዳንድ
ተመልሶ
ቀጥል
ተመልሶ እነሱንም ስልጣን ላይ ሲወጡ የሚያስጨንቃቸው የፖለቲካ ባህል መፍጠር ስለሆነ በተለይ ኦፌኮ ቢያንስ በከፍተኛ ድምፅ ስልጣን ይጋራል ብለን ነው የምንጠብቀው። አሁን በሚቀጥለው ምናልባት በተለይ ክልሉ ላይ ሊያሸንፉ ይችላል። ክልሉን የማስተዳደር ኃላፊነት ሊወስድ ይችላል። ያን ጊዜ ይሄ አሁን የፈጠረው የፖለቲካ ባህል ቀጥሎ ለራሱም ክልሉን ማስተዳደር እንዳይችል ስለሚያደርገው ቅድም እንደጠቀስኩት የህግ የበላይነት መከበር ላይ ባይደራደርና እዚህ ላይ ፊት ባያሳይ
እዛው ክልል ውስጥ
እንደዚህ ነው የሚታየው።
ክልል ውስጥ ላስቀርህና ምክንያቱም እነዚህ ኦፌኮ የኦሮሚያ ክልል ተጠሪዎች ናቸው። ለዛ ለኦሮሚያ ክልል ነው እንትናቸውን ፕሮግራማቸውን የሚዘረጉት በዛ ውስጥ ነው። እና የዶክተር መራራ አነጋገር የምርጫ ቦርድን አስተካክ የሚል ነገር አለና ሀገራዊ በሆነ መልኩ ባለፈው ሳምንት ፓርላማው እንትን ብሏል። ማነው ስሙ የምርጫ ቦርድ ሰዎችን መርጧል። እና ምን አንደኛ ምን ሊኮን ነው ይሄ ነገር? እነዚህ ነገሮች ምን ሊኮን ናቸው? ሁለተኛ ነገር እርግጥስ አሁን የምናየው ይሄ ሆታ እና ሰው የሚያዩን ነው ብዙ ጊዜ እንትን የሚያደርገው እና ይሄ ወደ ልማት ጎዳና እየሄደ ያለ ህብረተሰብ አለ። ኦሮሚያ ክልል በኦሮሚያ ክልል ፋብሪካዎች እንዲቋቋሙለት ልማቶች እንዲፋጠሩለት የሚፈልግ አለ። እንደው ምልህ አሁን ከአንተ ካነሳ ሆኖ ይሄንን የማሟላት አቅም አለ ወይ ኦፌኮ? ምክንያቱም እንዴት ነው ይሄንን ወደኋላ ብትመለስና ይሄ ጋራ ግብረ ኃይል የፖለቲካ ፓርቲዎች ግብረ ኃይል ሲቋቋም ከመጀመሪያውኑ አልፈልግም በመድረክ ስር ሆኖ አልፈልግም ብሎ እንትን ያደረገ ነው። አሁን የዛሬ ሶስት ዓመት ተኩል ጠቅላይ ሚኒስትር ኃይለማርያም ፓርቲዎችን አናግሮ ተደራድረን ምርጫ ህጎችን እናስተካክለን እያሉን ባሉበት ሁሉ እምቢ ያለ ነው እና ምናልባት አሁን የተናገሩት ዶክተር መራራ የተደበቀ የአቶ ሙላቱ ገመቹን ነገር ምናልባት ለማምጣት ይህን ነገር ካልሆነ አሁን ምርጫ ቦርድ እንደገና ሰዎቹን አፍርሳችሁ እንደገና ካልመረጣችሁ አልደራደረም ብሎ ቢል ምን ልታደርገው ነው? ንገረኝ እስኪ። ምን ሊኮን ይችላል? እኔ ሰናሪዮ ነው አንዳንድ ጊዜ
እሱ ነው እኮ አስቸጋሪው ነገር። እነዚህ ሰዎች አካሄዳቸውም አንድ አይነት አይደለም። እንግዲህ ዝም ብላ ሁኔታቸውን ስታየው ሁልጊዜ የህግ የበላይነትን በማስገደድ እየጣሱ ወደሚፈልጉት ነገር የመሄድ ዝንባሌ ያላቸው ይመስላል። እና ይህ አካሄድ እንግዲህ ቅድም እንዳልኩ አደጋው ለሁሉም ነው። በተለይ የኦሮሚያ ክልል የህግ የበላይነት የማይከበርበትና ዝም ብሎ ማንም በሶሻል ሚዲያ መንገድ ዝጋ ብሎ ባዘዘ ቁጥር መንገድ የሚዘጋ ከሆነ መተንበይ አንፕሬዲክተብል ሁኔታ ነው የሚፈጠረው። መተንበይ የማይቻል መተንበይ በማይቻልበት ሁኔታ ውስጥ ደግሞ ሰው መስራት አይችልም። ስለዚህ እንኳን ከሌላ ክልል የሚመጡ እና ከውጭ ሀገር የሚመጡ ኢንቨስተሮች ቀርቶ የራሱ የክልሉም ሰው ቢሆን ዘላቂ ኢንቨስትመንት ላይ መሰማራት አይፈልግም። ሌላ ክልል ሄዶ ኢንቨስት ማድረግ ይሻለዋል እና እንደሱ ነው የሚሆነው። ስለዚህ የክልሉንም የህግ የበላይነት አለመከበሩና ይሄ የህግ የበላይነትን መጣስ ይችላሉ የሚለው መተማመናቸው ይሄም መዘዝ አለው። እና እንግዲህ ሀገር እንደሚያስተዳድር ፓርቲ ማሰብ አለባቸው ነው። አሁን ልምድ የሌላቸው እንዲሁ የየዕለት አጀንዳ ያያዙ መንግስትን በማሳጣት ስራ ውስጥ ነው ሲሯሯጡ የመጡት። ያድግ እኮ የሚለየው የትጥቅ ትግል ያደረገ ግን ሀገር መምራት የሚባል ነገር ስላለ ሊገጥሙ የሚችሉትን ፈተናዎች ችግሮች የት ጋር መደረስ እንዳለበት የቤት ስራውን እየሰራ ስለመጣ ነው ስልጣን ላይ ሲወጣ ያላስቸገረው። እነዚህ ሰዎች በየዕለቱ መንግስትን ሊያሳጣ የሚችል አጀንዳ ያያዙ ከተቻለም ሞብ እያስነሱ ግፊት እያደረጉ መምጣትን ስለሆነ የለመዱት ሰክነው አሁን ምንድን ነው የምታደርጉት እዚህ ሀገር ላይ? የተጀመሩ ልማቶች አሉ። ይሄ የኤክስቴንሽን መመራ ግብሩ አለ። የጤና ፕሮግራሞች አሉ። የውጪ ኢንቨስትመንትን የመሳብ ነገር አለ። የዚህ የትራንስፎርሜሽኑ እንቅስቃሴ አለ። የአግሮ ፕሮሰሲንግ ይሄ ዩኒየኖች የአርሶአደሩ ዩኒየኖች በጣም ከፍተኛ ካፒታል እየፈጠሩ ነው። እነሱን ወደ አግሮ ፕሮሰሲንግ እንዲገቡ የማድረግ የካፒታል አቅም ስላለ ወደዛ ግፊት እየተደረገ ነው። በየአካባቢው የኢንዱስትሪ የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮች እየተሰሩ ነው። እንደዚህ አይደለም የሚያስቡት እና አደገኛ ናቸው። ስለዚህ አሁን ዝም ብሎ አሁን ነጻ ተለቀዋል። ምርጫ 2 ዓመት ቀርቶታል። ካሁን በኋላ የሚያተርፉት የየለቱን አጀንዳ ያያዙ ያድግን በማሳጣት ሳይሆን እውነተኛ ለኦሮሞ ህዝብ የሚጨነቁ ከሆነ ቁጭ ብለው የቤት ስራቸውን በመስራት ምርጫ የማሸነፍ እድላቸው ሰፊ ስለሆነ ምርጫ ላይ መወዳደር እና ግን በቃ እዚህ ጋር ችግር አለባቸው። አሁንም የባህል እኮ በጣም ሳታውቀው ነው የባህል የሚፈጠረው። አሁን የድርጅቱ የፖለቲካ ባህል ነው ይሄ የድርጅቱ የፖለቲካ ባህል በዚህ ደረጃ ደጋፊ ያለው ፓርቲ ሲሆን የህዝቡም የወጣቱ የፖለቲካ ባህል ይሆናል። ከዛ በኋላ ለዚህኛውና ለዛኛው አይደለም ለሁሉም ነው የሚያስቸግረው። በቃ አመለኛ በሬ ቤቱም ውስጥ ሸጣውም የትም ቦታ ነው የሚያስቸግረው። ልክ እንደሱ ነው እና ለማንም ነው ችግሩ የሚሆነው። ይሄንንም ነው ማሰብ ያለባቸው። እንግዲህ ቤት በኩል እንደሚመከሩም አላቅም።
እንግዲህ ማይመል ምን መሰለ ይሄ የቀለማ እኔ
እስኪ በኦሮምኛም የጻፍኩ ቢሆን ሞክራለሁ።
ምናልባት 10ሽና 20ሽ ልታገኝበት ይችላል። የኦሮሚያ ክልል ስፋት አለው። በሃይማኖት የተለያዩ ሃይማኖቶች አሉት። የተለያዩ ህብረተሰብ እና ብሔረሰቦች ያሉበት ነው። እነዚህ ነገሮች እኔ አንዳንዴ ስመለከተው አደጋዎች አድፍጦ የደበቀ ሰዎች አሉን የሚላለኝ እኔ በተለይ ሰለፊያ የምትላቸው በሃይማኖት ላይ የበላይነትን ለማክራሪ የምትላቸው ነገሮች እነዚህ ታሳቢ ሆነዋል ወይ? እስቲ እሱ ላይ እስቲ ተመልከተው። ምክንያቱም አንዳንድ ነገሮች የማነባቸውና የማያቸው ስላሉ እያስፈሩ ይመጥተዋል። ያንንም ለመቃኘት ለዚህ ነው እነዚህ ሰዎች ይህን ያህል ጥንካሬው አላቸው ወይ? ኢህአደግ ኦፒዲዮ ራሱ የራሱም ጥፋት ቢኖርበት የራሱም ስህተቶች ቢኖሩበት ግን ቢያንስ ከተራ ገበሬ ታች ድረስ አንስቶ እስከ ላይ ድረስ ያሉትን ሰዎች በተለያየ መልኩ ይዞ ነበረ። የአዘም ድርጅት ነው እና እነዚህ ታይተዋል ወይ? እኔ እሱን ሳቃኝተዋል የሚያስፈራ ነገር
ነው። ችግሩ አሁን ይኸውልህ ያላዩት ነገር እነሱ አየህ ወደ ስልጣን መውጣት የሚፈልጉት በምርጫ ብቻ ስላልሆነ ወይም ደግሞ በጊዜያዊ ስሜት ውስጥ መንግስትን የሚያሳጣ አጀንዳ በመያዝ እንደ ብሽሽቅ መንግስት ሲደነግጥና ሲጨነቅ በሚገኝ ሳትስፋክሽን ውስጥ እና በዚህ በሶሻል ሚዲያ ላይ በሚለጠፉ ነገሮች መርካት አባዜ ውስጥ ስለሆነ ያሉት መንግስት ህግን ማስከበር ሳይችል ሲቀርና የህግ የበላይነት መከበር የማይችልበት የትርምስ ሲፈጠር ለሌላ የስልጣን ክፍተት ተፈጥሮ ሌላ ሁሉንም የሚበላ አውሬ ሊፈጠር የሚችል መሆኑን ሁሉ ትዝ አላላቸውም። አሁን ሰሞኑን አይተህ ከሆነ አንድ ራያ ሰለፊያ የሚል ፌስቡክ እንትን መጥቷል። እንግዲህ ራያ ማለት በኦሮምኛ ሰራዊት ማለት ነው። የሰለፊያ ሰራዊት ማለት ነው። ሰለፊያ ምን እንደሆነ ታውቃለህ? እዚህ አይስ ብሎ ዋሃቢ ሰለፊ፣ የዋሃቢ ሰለፊ አይዲዮሎጂ በጣም አስቸጋሪ ኢንቶለራንት የዚህ ሴኩላሪዝምን የማይቀበል እስላማዊ መንግስት የመመስረት ህልም ያለው በሸሪያ የመግዛት ይሄ ነው እና በዚህ ትርምስ ውስጥ ሰለፊያ እየበቀ ያለ ነው። አንድ ሳይሆን ሺ ሊፈጠር ይችላል። በተለይ የኦሮሚያ ክልል ደግሞ በተለይ በሃይማኖት ረገድ አሁን አማራ የተሻለ ነው፣ ትግራይ በጣም ሆሞጂነስ ሶሳይቲ ነው። ስለዚህ አክራሪነት ሁለቱ ክልሎች ውስጥ አያሰራም። ኦሮሚያ ግን ለሀገሪቱም ሊተርፍ የሚችል አደጋ ሊፈጠርበት የሚችል አካባቢ ነው። ስለዚህ ትርምስ እየፈጠሩ መንግስት ህግ ማስከበር የማይችልበትን ሁኔታ ሲፈጥሩ እንደዚህ አይነት በኋላ ሁሉንም የሚበላ አውሬ ከመሀከል እንዳይፈጠር የሚተራመስ ግቢ ውስጥ በር የለም፣ አጥር ጠጋኝ የለም። በኋላ በቃ ዘንዶ ነው የሚገባው። ከዛ ዘንዶ ያኛውንም የኛውንም አይምርም፣ ሁሉንም ይበላል። እንደሱ አይነት ነገር ሁሉ ነው ሊፈጠር የሚችለው። ለዚህ ነው እኮ ከዚህ በስሜታዊነት መንግስትን የሚያሳጣ አጀንዳ በመያዝ መንግስት ተጨንቆ ብን ብሎ ይጠፋል በሚል ከዚህ የመንገድ ዘጊና ድንጋይ ወርዋሪ እየተማመንክ የምትሄድ መንግስትም ባዳከመውና ህግን ማስከበር ባልቻለበት ልክ ሰዎች እንደፈለጉ የፈለጉትን ነገር በሚያደርጉበትና ህግ በሚጥሱበት ሁኔታ እንደዚህ አይነት አውሬ እየተፈጠረ ነው እና አዝማሚያውን አይቼዋለሁኝ። እና ልክ ሲጀምር ከወራት አንድ ወር እንደውም ገደማ ነው ትንሽ ሰዎች ነበሩ ላይክ የሚያደርጉት ኮሜንት የሚያደርጉበት። አሁን ግን በጣም እየበዛ ነው የመጣው። ምናልባት በሁለት ወር በሶስት ወር ውስጥ ይሄ አለመረጋጋት ከቀጠለ በተለይ ኦሮሚያ ውስጥ ድንገት ሊፈነዳ ይችላል። ከዛ በኋላ መራራ ጉዲናንም አይለቅም፣ ለማ መገርሳንም አይለቅም ይሄ ሰለፊያ እና አደጋ ውስጥ ነው የምንገባው።
የዚህ ተጽዕኖ አልፎ እንደገና ደግሞ ፌዴራል መንግስቱ ላይ ይመጣል። የፌዴራል መንግስቱ ምን ሊያደርግ ነው? እኔ አሁን ሌላ እዛው ላይ እንዶ የታየህ ነው ያየኸው ነገር፣ እነዚህ ሰዎች አሁን ተፈተዋል፣ በምህረትም በምንም ተፈተዋል፣ በቃ ነፃ ናቸው። ነፃ ሆነው ግን ነፃ የሆነ አመለካከትን ማሻገር ብቻ ሳይሆን አሁን በተለያየ ምክንያቶች ነገሮች እየተፈጠሩ አመፅ የሚቀሰቀስበትን ነገር ካደረገ የፌዴራሉም ሆነ የክልሉ ምናልባት የክልሉ ምክንያቱም ክልሉ ስለሆነ የሚንቀሳቀሱት የክልሉ መንግስት እርምጃ ቢወስድና ቢታሰሩ ሌላ እንደገና ችግር ውስጥ ልንገባ ነው እና እነዚህ ነገሮች በኦፒዲዮ ታይተዋል ወይ? ምክንያቱም የኦፒዲዮ ባለስልጣናት በጣም በየዋህነት ልበለው ነገሮችን ለማቅለል ነገሮችን ለመስራት ብዙ ነገሮች እያመቻቹ ብዙ ነገሮች እያደረጉ ነው። የእነሱ ግፊት ደግሞ ኢህአዴግም ላይ ደርሷል እና ሌሎችንም ፓርቲዎች እንትን አድርጓል። ምልክ ግን እነዚህን ሂደቶች ውስጥ እንዴት አየሃቸው? ምክንያቱም ኦፒዲዮ ራሱ እንዴት ነው
ኦህዴድ መጠንቀቅ ያለበት ነገር እነዚህ ሰዎች በቀን ፍትሐዊ ምርጫ እንዲደረግ እና በምርጫ ወደ ስልጣን ላይ እንዲወጡ የተሸነፈ እንዲወርድ ተዘጋጅተው ብቻ የሚንቀሳቀሱ ናቸው። ስለዚህ እዚህ ውስጥ እንዲገቡ ስጋት ይሆኑብኛል ያሏቸው ነገሮች በሙሉ ሲነሳላቸው እንወዳደራለን። ከተወዳደርኩ ደግሞ እኔም እስከዛሬ ድረስ በሰራሁት ስራ ደጋፊ ስላለኝ ላሸንፍ እችላለሁ የሚል የዋህነት እኔ ያለበት። ግን እነዚህ ሰዎች አንድ ይህን የዋህነቱን ተረድተውለታል። አሁን ኦፒዲዮ በራሱ ክልል ውስጥ ያለውን ችግር ለመፍታት ከማንም ጫና ውጭ እየተንቀሳቀሰ መሆኑን አምነውለታል ወይም ደግሞ እንደዚህ መሆኑንስ ይወዱለታል በትክክል ይህንን ሲፈልጋሉ የሚለውን ምንስ የሴራ ነገር የፈተሸ አይመስለኝም። የኦህዴድ አመራሮች እንዳየዋቸው በጣም ቅንነት ይታይባቸዋል። ቅንነት ጥሩ ነው እንግዲህ በተለይ መንፈሳዊውንም እንትን ስለማቀው እግዚአብሔርም ሊረዳቸው ይችላል ብዬ ነው የምገምተው። ግን ያዛልቃል የሚል ግምት የለኝም ይሄኛው አካሄድ። ስለዚህ እነዚህ ሰዎች ሴራዎችም እንዳላቸው እና በአጣብቂኝ ስርዓት የመናድና ምናልባት ወደዛ ስርዓት መናድ ሲሄዱ ለሁለት መስል ሊፈጥሩ እንደሚችሉ ይህንን ለማስከበር የምትወስዳቸው እርምጃዎች የበለጠ ህግ ለሚያስከብረው ሳይሆን ህግን ለሚጥሰው አካል አጀንዳውን ለማራመድ የተመቸ ሁኔታ እየተፈጠረ ትርምስ እያባሰ ሊሄድ የሚችል መሆኑን ማሰብ አለበት። ስለዚህ ይሄንን ነገር በምን አይነት ታክቲክ መስበር እንዳለበት እዚህ ጋር ነው ከፌዴራል መንግስት የት ድረስ ቶሎ ነው የት ድረስ ሲደርስ መቆጣጠር እንዳለበት የት ጋር ሲደርስ ሊያመልጣው እንደሚችልና የትጋ የፌደራል መንግስቱን እርዳታ እንደሚፈልግ የፌደራል መንግስቱም በሌላ በዚህ በእንትን ብቻ ሳይሆን በሌሎችም ነገሮች ቤት ሊያግዙት እንደሚችል የኮሚኒኬሽን ስራ ላይ ሚዲያ መጠቀም ላይ የወጣቱን አመለካከት መቅረጽ ላይ እነዚህ ላይ መስራት አለበት። አለበለዚያ አንተ እንዳልከው በየዋህነት አደጋ ላይ ነው የወደቀው ይመስላል።
ምክንያቱም በጣም አሁን ትላንትና የዶክተር አብይን መግለጫ ስታዳምጠው የሲቲዩዋ ምክትል ኮሚኒኬሽን
ነው
ምክትል ኮሚኒኬሽኗም ስትናገር ስመለከተው ግን ለዚህ ነው ምልክ የቱን ያህል ሊሄድ ይችላል ማድረግስ ምልክ አሁን የዶክተር መራራንም ንግግር እኮ ብታዳምጠው አዳምጠው ከሆነ ራሱ ብቻ ቢችል አለበለዚያ ደግሞ ብሎ ያቺ ውስጠ ወይራ ቃላትን ተናግሯል ጠፋችን በጣም ቅኔ የሆነች ተለጣፊ ነው ብሎ እስከዛ ድረስ ስሙን ሲያጠፋበት የነበረውን ነገር በፊት ለፊት ባይናገርም በአሽሙር ግን ተናግሮታል ዶክተር መራራ በቀደምትና ይሄንን ነው እነዚህን ነገሮች ነው እያየሁት ያለሁትና ሰፋ ያለ ነገር ነው አንዱ ለአድማጮች ግንዛቤ እንዲሆን ይህንን እኛ በምንወያይበት ጊዜ የሚታዩንን አደጋዎች ለመመንዘር እንጂ እነዚህ ሰዎች ትክክል ናቸው ትክክል አይደሉም ጥፋተኛ ናቸው ጥፋተኛ አይደሉም ከሚለው አይደለም ግን እንደ ጋዜጠኛ መታየት ያለባቸውን ነገሮች ሰዎች ያላያቸውን ነገሮች ቆስቆስን ለማቅረብ ስለሆነ በሌላ ነገር እንዳይመነዝሩትና ሌላ ደግሞ እንትን ውስጥ ጣጣ ውስጥ ራሳቸውን እንዳይከቱ ለእኛ ምንም ችግር የለንም። የኦፒዶ ሌላው መግለጫው የኦሮሚያን በተመለከተ ውስጥም ውጭም ያላችሁ ቁጭ ብለን መስራት እንችላለን ብሎ ለምሁራኑም በቀደምታ እንደገለጸው እንትን አድርገናልና የውጭ ያላችሁ የሚለው ምናልባት ችግር ሊፈጥር አይችልም ወይ? ምክንያቱም ፖለቲካ ኢትዮጵያ ውስጥ ፖለቲካን ለማራመድ ዜጋ መሆን አለብህ። 40 አመት 30 አመት የተቀመጡ የኦሮሞ ወይንም ደግሞ የአማራ ኢንተሌክቹዋልስ ወይንም ደግሞ የአማራ ምሁራንና ፖለቲከኞች ዜግነታቸው ኢትዮጵያዊነት አይደለም። እንዴት ነው ይሄ ስታይቷል ወይ? እነዚህ መግለጫዎች በሚወጡበት ጊዜ እንዴት ነው ይሄ ነው የዋህነትን ብለህ አንደኛው የዋህነት አልኳት እንትን ስታደርገው እነዚህ ሁሉ ታይቷል ወይ? እነዚህስ አደጋዎቹ እንዴት ናቸው? ከአደጋዎቹና ሊያመጡ የሚችሉት ችግሮች እንዴት አያያዝ?
እሺ፣ እንግዲህ አሁን እዚህ መግለጫ ላይ አንድ መካሄድ ያለበት ነገር ኦህዴድ የኦሮሚያ ክልል የሚያስተዳድረው
ትክክል።
ስለዚህ እደራደራለሁ ብሎ ሲጠራ በክልሉ ላይ በክልሉ ህዝብ ላይ አትኩሮት የሚሰሩ ፓርቲዎችን ብቻ ነው። እና መግለጫውም ላይ የኦሮምኛውና የአማርኛው የተለያየ ነው ያለው። አሁን የኦሮምኛው ቃል በቃል ብዙም የኦሮምኛ አድማጮችን ሊኖሩ ስለሚችሉ ከበጀምቶት ፓርቲ ላይ ሲያሳ ሞርከቶት ብየኬሰቴሲ አለት ኢሞ ኦሮሞቲስ ቃብሶፍተን ሁንዳ በውጭም በሀገር ውስጥም በኦሮሚያ ጉዳይ ላይ አተኩራችሁ የምትሰሩ ተፎካካሪ ፓርቲዎች ላይ ከኦሮሚያ ክልል ውጪ የሚሰሩትን አልጋበዘም። ኦፍኮርስ ይሄ ለምን ሆነ ስለዚህ አውልት አማራ ክልል የሚንቀሳቀሰውንም ወይ በሀገር አቀፍ ደረጃ የሚንቀሳቀሰው ሊጠራ ይችላል። ራሱ ኦፒዲዮ እንደ ኢህአዴግ ስናየው ነው እንጂ እኮ ሀገር አቀፍ ቢሆን የክልል ፓርቲ ነው። አሁን የክልል ጉዳይ ነው ስለሆነ በሌላ በኩል የአማርኛው እንትን ላይ ለምን እንደሆነ አላውቅም። የአማርኛው ላይ ግን የተከበራችሁ የተቃዋሚ ፖለቲካ ፓርቲዎች ነው
የሚለው
ሁለቱ መግለጫ ዋዝንትሉ ላይ ጥሪው ለተከበራችሁ የተቃዋሚ ፖለቲካ ፓርቲዎች ነው የሚለው ያኛው ግን እንደዛ አይደለም የሚለው ቅድም እንዳነበብኩት እና እዚህ ጋርም አንድ የምንታካስ ነገር ያለ ይመስለኛል። ለምሳሌ በዚህ ላይ እነ ሰማያዊ ፓርቲ እነ መያድ ሁሉ አስተያየት ሲሰጡ ነበር። ሰማያዊ ፓርቲ እነ መያድ የኦሮሞ ህዝብ ላይ አተኩሮ የሚሰሩ ፓርቲዎች ስላልሆኑ ኦህዴድ የቀረው የቀረበው ጥሪ አይመለከታቸውም። ኦፌኮን ይመለከታል፣ ሌሎችም በርካቶች ብዙ ፓርቲ ነው ያለው። ብዙዎቹ እንደውም ስማቸውንም ሰምተህ የማታውቀው ሁሉ በጣም ትናንሽ። አንድ ጊዜ ላይ ግን ምክር ቤት ሁሉ ምርጫ ተወካይ የነበራቸው የኦሮሞ ነጻ የኦሮሞ አንድነት ነጻነት ግንባር ምናምን የሚባሉ ፓርቲዎች
አሉ።
እነዚህን የሚመለከት ነው የሚሆነው። እንግዲህ በውጭ ሀገርም እንደዚሁ በርካታ የኦሮሞ ፓርቲዎች አሉ። አሁን እነ ኢንጮ ለካ የመሰረቱትን የኦሮሞ ዴሞክራሲያዊ ግንባር የሚባለው ፓርቲ አለ። ሌሎች ሊኖር ይችላል። እንግዲህ ኦሮሞ ላይ በመጀመሪያ ደረጃ የኦሮሚያ ጉዳይ ላይ የሚያተኩሩ ናቸው። ከዛ በኋላ ምን አለ? አንተ ቅድም ያነሳሉ የዜግነት ጉዳይ አለ። ለምሳሌ ውጭ ሀገር ያሉ ፓርቲዎች ዝም ብሎ ከኢትዮጵያ ጋር የስሜት ቁርኝት ስላለ ተወላጅነት ኦፍኮርስ በቀላሉ የሚላቀቅ ነገር ስላልሆነ የሀገር የኢትዮጵያ ጉዳይ ያገባኛል በሚል ዝም ብለው ድርጅት መስርተው የሚንቀሳቀሱ አሉ። ዜግነታቸው ግን ኢትዮጵያዊ ያልሆነ ሰው በኢትዮጵያ የፖለቲካ ጉዳይ ውስጥ መግባት፣ ለምርጫ መወዳደር፣ መፎካከር፣ በኢትዮጵያ ጉዳይ ላይ ውሳኔ መስጠት አይችልም። ስለዚህ ኢትዮጵያዊ ያልሆኑ ሰዎች የመሰረቱት ቡድንም አይመለከትም። ይህ አውቶማቲክ ነው። ምክንያቱም የሀገሪቱ ሕግ ነው የሚለው መምረጥም መመረጥም የምትችለው የፖለቲካ ፓርቲ ሆነህ መንቀሳቀስ የምትችለው ኢትዮጵያዊ ስትሆን ብቻ ስለሆነ ሌላ የአገሪቱ በጸረ ሽብር ህጉ መሰረት አሸባሪ ተብለው የተፈረጀዋሉ በህዝብ ተወካዮች ምክር ቤት። እነዚህ አሸባሪ ተብለው የተፈረጁ ቡድኖችም ህጉም እንደሚያዘው ከእነሱ ጋር ግንኙነትን ማድረግ አይቻልም። ኦፒዲዮ ደግሞ ህጋዊ የሆነ የሚንቀሳቀስ ክልሉን የሚያስተዳድር በፌዴራል መንግስትም ውስጥ ከፍተኛ መቀመጫ ከሁሉም የበለጠ መቀመጫ ያለው ፓርቲ በመሆኑና ይሄ ሲጸድቅ ፕሮስክራይብ ሲደረጉ ኦነግ፣ ግንቦት ሰባት፣ አልሸባብ የመሳሰሉት ፕሮስክራይብ ሲፈረጁ የነበረ ስለሆነ ይህንንም ያውቀዋል። ስለዚህ እነሱንም አውቶማቲክ ነው አይመለከትም። ለምሳሌ ኦነግ እዚህ ድርድር ውስጥ መሳተፍ ሊል አይችልም። ይሄ ማለት ግን በቃ ለዘላለም አይችልም ማለት አይደለም። አንድ ምህረት የመጠየቅ እድል አለ። ምህረት ሲጠየቅ አውቶማቲክ ነው። ምህረቱ ሲፈቀድለት ከዚህ ከፍረጃው ነጻ ይሆናል እና የህዝብ ተወካዮች ምክር ቤት ይህንንም የማድረስ መብት አለው። ስለዚህ አሁን ይሄ ጥሪ ሲደረግ በኦሮሚያ ጉዳይ ላይ ተኩራችሁ የምትሰሩ በውጭም በሀገር ውስጥ ያላችሁ ሲባል በሽብርተኝነት ያልተፈረጁትን ነው፣ አውቶማቲክ ነው። ይሄ ማለት ግን እነሱም የሚደራደሩበትና ሀገሪቷ ላይ ሊሰሩ የሚችሉበት እድል የለም ማለት አይደለም። ምንጊዜም ከዚህ በፊትም እንደነበረው አሁንም አለ። ምናልባት ኦፒዲዮ ያቀረበው ይሄ ግብዣ የምህረቱንም እድል እንዲጠቀሙ ወይም ደግሞ በፖለቲካ ስልታቸው ሽብርተኛ ሊያስብል ከሚችሉት የጸዳ መሆኑን በማሳየት ከፍረጃው ራሳቸውን አውጥተው እዚህ ውስጥ እንዲሳተፉ የሚችሉበት እድል አለ እና ይሄ እንዲሁም ምኞቴ ነው። በእኔ በኩል ይመስላል። እንግዲህ
ካለችን ሰዓት አኳያ የመጨረሻ የምትለኝ አንድ ነገር፣ ይሄ ሂደት አሁን ያለው ሂደት አሁን ሰዎቹ ተፈቱ። ቀደም ብለህም ጥሩ ምኞታችን የኛም ፍላጎታችን የሰዎቹ መፈታት ብቻ ሳይሆን በእንደዚህ አይነት ነገር ታሳሪ ባይኖር ህግ ቢወጣና ቢደነገግ ምን ደስታውን አልችለውም። ለሀገር ሰላም እስከሆነ ድረስ ለሀገር ልማትና እድገት ግን እንደ መንግስት ደግሞ የኢትዮጵያ መንግስት ልማት ላይ በጣም በማተኮር የተነሳ ብዙ ነገሮች የረሳቸውን ያላስተካከላቸው ነገሮች አሉ። ምናልባት በዚህ ሂደት አሁን ባለው ሂደት አንድ ቦታ ላይ የሚቆም ይመስልሃል ነው ወይንስ ይሄ ኢጅፕት ላይ ያየ ነው ዩክሬን ላይ ያየው ይሄ የቀለም አብዮት አንድ ነገር ትጠይቅና ያንን ታስታገኝ ደግሞ ሌላ ደግሞ የምትጠይቀው አይነት ነገር እስከ ማፈራረስ የሚደርስ ሂደቶች የሚያሰጋኝ ነገር ነው። እኔም ፊት ለፊት እናገራለን
ስጋት አለ።
በጣም የሚያሰጋ ነገር አለ።
አሁን ዝም ብለህ ሁኔታውን ስታየው ከምክንያት ይልቅ ስሜት ያየለበት ሁኔታ አለ እና ስሜት ባለበት ቦታ በሙሉ ስሜት ገዢ በሆነበት ቦታ በሙሉ ሁከት የመቀስቀስ እድል አለ። በነገራችን ላይ ሁከት ለመቀስቀስ ማጆሪቲ መሆን የለብንም። የአጠቃላይ ህዝቡን ከ0.5% በታችም ሆነ አገር ልታሰራ ምስ ትችላለህ እና ማጆሪቲ መሆን አያስፈልገውም ሁከት ለመቀስቀስ። እና ይሄ በአነስተኛም ሆኖ በጣም ጥቂቶች ናቸው፣ ግን ለሁከት በቂ የሆነ የተዘጋጀ ስሜት አለ። የፖለቲካ ፓርቲዎቹ ቅድም እንዳልኩ ለዚህች ሀገር ዘላቂ ሰላምና ልማት ነው ማሰብ ያለባቸው እንጂ ኢህአዴግን አሳተን ወይም በኃይል አስወግደን ስልጣን ላይ እንወጣለን የሚለውን አካሄድ ለመሄድ የሚወስኑ ከሆነ እሱ የማይቻል ይሆንና ይሄ የቀለም አብዮቱ ወዴት ነው የሚወስደን? ወደ ሶሪያ አይነት ነገር። ሶሪያ ውስጥ እኮ የቀለም አብዮት እኮ ነው የተሞከረው ሲሉ መንግስትም ሬዚስት አደረገ በኃይል። መጨረሻ ላይ ወዴት ሄደ? ያው ምዕራባውያንም ገቡበት እና ትናንሽ ቡድኖች ትናንሽ ኢስላሚክ ቡድኖች ትናንሽ ሌሎች ቡድኖች ሆኖ ጠመንጃ ይዘው ገለጹ። በማዕከል ሲተረማመሱ አይስ ከማዕከል ወጣና ወደዛ አይነት ነገር ነው የምንሄደው። ግን ይሄን የቀለም አብዮት እና ወደዛ ውስጥ ሊከተል የሚችለን ነገር ሊወስደን የሚችል አቅም ይታያል። በተለይ ያው የኢትዮጵያ ስትራቴጂክ ጠላቶች አሉ፣ የኤርትራ መንግስትም አለ፣ የእነሱም እጅ ተጨምሮበት እነሱ ደግሞ የእነሱ እጅ ሲጨመርበት መንግስት ማስጨነቁን ስለሚያዩ መሆኑን እንኳን ቢያውቁ ዝም ብለው ስለሚያልፉት ምናልባት ሊተባበሩትም ሁሉ ስለሚችሉ ተያይዘን ገደል እንዳንገባ ያሰጋኛል። ትልቁ ነገር ግን ያለው መንግስት ጋር አይደለም። መንግስት ሁሉም የፖለቲካ ፓርቲዎችና ህዝብ በሰላም መኖር መበልጸግ ተስፋ ያለው መሆን ሲፈልግ ብቻ ነው የሚሆነው እንጂ መንግስት እያንዳንዱ ነገር ጠብቆ አይደለም።
ይቻልማ ህዝቡም ራሱ ተባባሪና
ስለዚህ ህዝብ ጫወታው ያለው ኮኳሶ ያለችው መንግስት ጋር ሳይሆን ህዝቡና ያው ህዝቡ ማኒፑሌት የማድረግ አቅም አለም ብለው ያሰቡ የፖለቲካ ፓርቲዎች እጅ ነው።
በጣም ነው
ማመስገን ተጠያቂ የሚሆነው መቻለሻለ መንግስት ሳይሆን የታሪክ ተጠያቂ የሚሆነው
እነሱ ጋር ነው።
ግን በኋላ በህግ መጠየቅ የለም የታሪክ ተጠያቂ የመሆን ነገር ይጠብቃቸዋል። ይሄንን
ችግሩ
ማሰብ አለባቸው።
ችግሩ የታሪክ ተጠያቂ መሆን ሀገር ከፈረሰ በኋላ አይደለም። አሁን ባለን ሁኔታ የኢጅፕት እነዚህ መዘጋጀት የኤርትራ መንግስት እንደዛ መሆን የፈረንጆቹ ራሱ ቀጣይነት ያለው መንግስት አፍሪካ ውስጥ እንዲኖር አይፈልጉም። ዚምባብዌ አዲስ ኩዴታ ያካሄደው ዚምባብዌ ላይ የማነርስ ደቡብ አፍሪካ የራሱን የቻለ ከአውሮፓ ከማነው ከቻይና እና ከብራዚል ጋር ባንክ ከፍታለው በማለቱ የራሱን ፓርቲ አስነስተውበት ያዘለቁ ነው። እኛስ ጋር የማይመጡበትም ምክንያት አለ። ቀጣይነት ያለው ህብረተሰብ እንዲፈጠር አፍሪካ ውስጥ እንዲፈጠር አይፈልጉም። አውሮፓ ሆነ እኛ አሜሪካኖች እና ደሃ ሆነ እንድትኖር የሚፈልግበት ነው። እና ምናልባት ኢትዮጵያኖች ረጋ ብለው አስበው ይሄን ነገር ሲበላሽ ተበላሽ ብለው መናገር ቢችሉ ነው። እሱን ዋናው ትልቁ ነገር እና
አንተ እንዳልከው ያለችው ህዝቡ ጋር ነው።
እና እንግዲህ
ከዛ የፖለቲካ ፓርቲዎቹ መሪዎች ነን የሚሉት ጋር እንደው የተዘጋጀ ስሜት ስላለና ነካ ባደረጉት ቁጥር የሚረብሽ ስላለ በዚህ ተጠቅሜ ወደ ስልጣን ወጣለሁ የሚል እምነት ካላቸው አደገኛ ነው። ህዝቡም በዚህ መንገድ እኔ የምፈልገውንና ስልጣን እንዲወጣ የምፈልገውን ማውጣት ይችላለሁ ብሎ ካሰበ አደገኛ ነው። መንግስት ጋር አይደለም። ህግ የሚጠበቀው እያንዳንዱ እንቅስቃሴ በመንግስት ሰላም መፈለግ፣ በህይወት መኖር መፈለግ ዘመነሳዊ ፍላጎት ስለሆነ እያንዳንዱ ሰው ህግ እንዲከበር ስለሚፈልግ እና ስለሚያከብር ነው እንጂ መንግስት እያንዳንዱ ነገር ጠብቆ አይችልም። ስለዚህ ይሄ ነገር የመሆን እድሉ አለ። እንዳይሆን የሚያደርገው የሚያስቀረው መንግስት አይደለም፣ የፖለቲካ ፓርቲዎቹ እና የዚህ ተሳታፊ የሚሆነው በጣም ጥቂት
ይሆናል።
ጥቂት በቂ ነው። ግን
ታም እንደበታ
ማጆሪቲ መሆን አያስፈልግም ሀገር ለማፍረስ።
እሺ፣ በጣም ነው የማመሰግነው አሸናፊ ለትብብርህና እንግዲህ ሰፋ ብለህ ሰላም ሀገራችን ሳል በሰላም ይጠብቅልን ሰላም እንዲሆን እየተመኘን በሚቀጥለው ፕሮግራማችን እስከምንገናኝ ለዛሬው ግን አመሰግናለሁ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚተላለፍላችሁ ሀገር በየሰሞኑ ሲሰኘ ሳምንታዊ ፕሮግራማችን ነው። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ለሀገራችን ሰላም፣ ደስታ፣ ብልጽግና ይሁን እየተመኘን ደህና ሁኑ እስከሚቀጥለው ፕሮግራም
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም ሰላም